አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ በጎብኚዎች አቀባበል ከዓለም አንደኛ መውጣቷ ተዘገበ። በሃርላ ክልል ተረሳ የነበረች ጥንታዊ ከተማ መገኘቷ ታወቀ። የኤርትራና የጅቡቲ የድንበር ጭቅጭቅ ማገርሸት ተገለጸ። የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው።
በምስራቅ ኢትዮጵያ ሃርላ ክልል ጥንታዊት ከተማ እንደተገኘች የአርኪኦሎጂ ማለት የሰው ልጅ አመጣጥና የቅድመ ሰው ታሪክ ተመራማሪዎች ማስታወቃቸውን ቢቢሲ የብሪቴንያ የዜና ስርጭት ኮርፖሬሽን ድረገጽ ገልጿል። የግብጽ፣ የህንድና የቻይና ጥንታዊ ቅርሳ ቅርስ ተረስታ በቆየች ከተማ መገኘታቸውን የማዳጋስካር፣ የማልዳቪስ፣ የየመንና የቻይና ጌጣጌጦች እንዲሁም ሌሎች ቅርሳ ቅርስ እንደተገኙ የቢቢሲ ዘገባው ጨምሮ ጠቅሷል። ከክርስቶስ ልደት በፊት በ10ኛው መቶ ዓመት የነበረች ሆኖም ተረስታ የቆየችው ከተማ በሃርላ ክልል ማግኘታቸውን የአርኪኦሎጂ ተመራማሪዎቹ ገልጸዋል። ተመራማሪዎቹ በተጨማሪም ታንዛኒያና ሶማሊላንድ አካባቢ ካሉ መስጊዶች ጋር የሚመሳሰል የ12ኛው መቶ ዓመት መስጊድም እንዳገኙ ተመራማሪዎቹ ጠቁመዋል። ይህ ግኝት ከተለያዩ የአፍሪካ ሙስሊም ማህበረሰቦች ጋር ግንኙነት እንደነበረ ያመለክታል። የአርኪኦሎጂ ምርምሩን የመሩት በኤክስተር ዩኒቨርሲቲ ፕሮፌሰር ቲሞቲ ኢንሶል ግኝቱ የሚያሳየን ይህ አካባቢ የዛን ወቅት የንግድ ማዕከል እንደነበረ ነው ማለታቸውን የቢቢሲ ድረገጽ ዘገባ አውስቷል።
ሃርላ ክልል የጌጣጌጥ ስራ ማዕከል የሆነ ሀብታምና ሁሉን አቀፍ አካባቢ እንደነበር ዘገባው ገልጿል። መቃብር ላይ የተገኙ 300 የሚሆኑ የሰዎች አካላት ቅሪቶች አመጋገባቸው ምን ይመስል እንደነበረ ለማወቅ ጥናት እየተደረገ መሆኑን ተመራማሪዎች ያወጡት መግለጫ ጠቅሷል። ኢትዮጵያ ሰዎች መኖር ከጀመሩባቸው ጥንታውያን ሀገሮች አንዷ ናት። አቻምና 3.3 ሚሊዮን እና 3.5 ሚሊዮን ዓመታት ዕድሜ ያላቸው የመንጋጋ አጥንትና ጥርሶች በሀገሪቱ ሰሜን ምስራቅ ተገኝቷል። ኦርቶዶክስ ሃይማኖት አክሱም ውስጥ የተመሰረተው በ333 ዓመተ ዓለም ከክርስቶስ ልደት በፊት ነበር። ዩኔስኮ ማለት የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በገለጸው መሰረት እስላም ሃይማኖት ኢትዮጵያ ውስጥ የገባው በ7ኛው ምዕተ ዓመት ነው። የሙስሊም እምነት ተከታዮች ሜካ ላይ የደረሰባቸውን ክትትል ሸሽተው ወደ ኢትዮጵያ በመጡበት ወቅት ማለት ነው። ዋናዋ የእስላማዊ ትምህርት ማዕከል ሃርላ ክልል አጠገብ የምትገኘው ሐረር ከተማ ነበረች። ሐረር ከተቀደሱ እስላማውያን ከተሞች አንዷ ነች። 82 መስጊዶችና 102 የተቀደሱ ቦታዎች አሏት ሲል የቢቢሲ ድረገጽ ላይ የወጣው ዘገባ አስነብቧል።
ስለ ጉዞና ጉብኝት ከሚያትሙና ኢንፎርሜሽን ከሚያቀርቡ አንጋፋ አሳታሚዎች አንዱ የሆነው ራፍ ጋይድስ ደግሞ የመስራቾች ሀገር የሆነችው ኢትዮጵያ በመልካም አስተናጋጅነቷ ከዓለም አንደኛ ተጠቃሽ መሆኗን እንደገለጸ በኢንዲፔንደንት የተባለው ድረገጽ ጠቁሟል። ራፍ ጋይድ ለተጓዦች በሚያቀርበው ወቅታዊ መረጃ ጥሩውንም ሆነ መጥፎውን ሳይደብቅ በማቅረብ እንደሚታወቅ ድረገጹ ሳይገልጽ አላለፈም። የራፍ ጋይድ ተከታዮች በጉዟቸው ባገኙት ተመክሮ መሰረት በዓለም ደረጃ ከሁሉም የበለጠ አቀባበል ያላቸው ሀገሮችን እንዲጠቅሱ ሲጠየቁ ኢትዮጵያን እንደመረጡ ኢንዲፔንደንት ድረገጹ አውስቷል። የብዙ ሺህ ዓመታት ዕድሜ ያላት በቅኝ ገዢዎች ተገዝታ እንደማታውቅ፣ ጥንታዊ የብሔር ብሔረሰብ አልባሳቷ፣ ጥንታዊ የእንግዳ አቀባበል ስርዓቷ እንዳለ ተጠብቆ የኖረ እጅግ ውብ ሀገር መሆኗን የራፍ ጋይድስ ተከታዮች መግለጻቸውን ድረገጹ ጠቅሷል። የኢትዮጵያ የጉብኝት ትራንስፎርሜሽን ቦርድ ሊቀመንበርና የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም በትምምን ምርጫው ከፍተኛ ደስታ እንደተሰማቸው ገልጸዋል። የመልካም አቀባበል ተግባር የኢትዮጵያውያን ልዩ ባህል ቢሆንም ጎብኚዎች አጢነውት ሀገራችንን ከመላው ዓለም በእንግዳ አቀባበሏ ከሁሉም የላቀች ሀገር ብለው በመምረጣቸው እጅግ በጣም አስደስቶናል። የዚህች ውብ ሀገር ዜጎች ሁሉ እንግዶቻችን ሀገራችንን በመምረጣቸው እንድናመሰግናቸው እጋብዛለሁ ሲሉ አቶ ተወልደ የተሰማቸውን ደስታ ገልጸዋል። ኢትዮጵያን ከመላው ዓለም በአንደኝነት የመረጡት ጎብኚዎች የኢትዮጵያን የቡና አፈላል ስነ ስርዓት በምንም አይነት እንዳያመልጣቸው በማለት መምከራቸውን ኢንዲፔንደንት ድረገጽ ጠቁሟል።
የኒውስዊክ መጽሔት በበኩሉ ከቅርብ ጊዜያት ወዲህ በኤርትራና በጅቡቲ መካከል ስለተፈጠረው ቀውስ ዘግቧል። የቃጣር ሰላም ጠባቂዎች ምንም አይነት ማስጠንቀቂያ ሳይሰጡ ባለፈው ሳምንት ኤርትራና ጅቡቲን ከሚያዋስነው ድንበር ከወጡ በኋላ ሁለቱ ሀገሮች ወደ ግጭት እንዳይመለሱ ስጋት ማሳደሩን ገልጿል። በፋርስ ባህረ ሰላጤ ሀገሮች የተከሰተው ቀውስ ለምን የአፍሪካ ቀንድ ሀገሮች ቀውስን ሊያናጋ እንደሚችል የኒውስዊክ መጽሔት ድረገጽ ያስረዳል። ሁለት ዓለም አቀፍ ክብደት የማይሰጣቸው ትንሽ ሀገሮች በምዕራቡ ዓለም አመለካከት በጣም የተለያየ ገጽታ አላቸው። ኤርትራ ነፃ ሚዲያ የማትፈቅድ ከዓለም የተገለለች ሀገር ናት። የተባበሩት መንግስታት ድርጅት እንደሚለው መንግስቷ በስብዕና ላይ ወንጀል ይፈጽማል። ጅቡቲ ግን የምዕራቡ ዓለም ስትራቴጂያዊ አጋር ተደርጋ ትታያለች። የዩናይትድ ስቴትስ ቋሚ ወታደራዊ ሰፈር ያላት ከአፍሪካ ጅቡቲ ብቻ ናት። ኤርትራና ጅቡቲ ወሳኝ ዓለም አቀፍ የመርከቦች መተላለፊያ መስመር ከሆነው ባቤል መንደብ ጋር ቅርበት አላቸው ሲል ኒውስዊክ መጽሔት ድረገጽ ላይ የወጣው ጽሑፍ ዘርዝሯል።
የኤርትራና የጅቡቲ ጠብ ያተኮረው ራስ ዱሜራ የተባለው ለአስርት ዓመታት ያህል ሲያጨቃጭቅ የቆየ በቀላሉ የማይደረስበት ቦታ ነው። እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ.ም ከዘጠኝ ዓመታት በፊት ማለት ነው፣ ሁለቱ ሀገሮች ተዋግተው ነበር። ጅቡቲ እንደምትለው ግጭቱ የተነሳው የኤርትራ ወታደሮች ወደ ጅቡቲ አምልጠው ሲገቡ ነበር። ዩናይትድ ስቴትስ ግጭቱን የጀመረችው ኤርትራ ናት በሚል በወራሪነት ወንጀላታለች ሲል ኒውስዊክ መጽሔት ድረገጽ ላይ የወጣው ዘገባ ጠቅሷል። ውጊያው ከተወሰኑ ቀናት በኋላ ቢያቆምም ውጥረት በመቀጠሉ ኤርትራ ወታደሮቿን ከአጨቃጫቂው ዱሜራ አካባቢ አላስወጣችም በማለት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከዘጠኝ ዓመታት በፊት አስታወቀ። ከሰባት ዓመታት በፊት ካታር ጉዳዩን በሽምግልና ለመፍታት ሀሳብ አቅርባ ሁለቱም ሀገሮች ስለተቀበሉት በሁለቱ ሀገሮች መካከል ሰላም ለመጠበቅ 450 የሚሆኑ የካታር ወታደሮች ሰፈሩ። ይሁንና ባለፈው ሳምንት ካታር ሳይታሰብ ካለምንም መግለጫ ወታደሮቿን ከድንበሮቹ አስወጣች። የካታር ወታደሮች ከተራራማው ድንበር አካባቢ ሲወጡ የኤርትራ ወታደሮች እንደተቆጣጠሩት ጅቡቲ አስታውቃ ለአፍሪካ ሕብረት ስሞታ አቅርባለች። ኤርትራ እስካሁን ባለው ጊዜ በኦፊሴል የሰጠችው ምላሽ የለም ሲል ኒውስዊክ መጽሔት ድረገጽ ላይ የወጣው ዘገባ ጠቁሟል።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።